መከተል የሚለው የመጽሐፍ ቅዱስ እንደው አንብርት ነው ልንለው እንችላለን። ዋና ትምህርት ተቀላላ በዚህ ላይ ይህንን የተመለከተ ነው። ምክንያቱም የእግዚአብሔር ዓላማ የሰው ልጆች በሙሉ ቀድሞ በተፈጠሩበት አምሳል ሆነው እንዲገኙ ነው። ያንን መልክ ሰይጣን አበላሽቶት ነበር። ኢየሱስ ክርስቶስ መጥቶ እንደገና አድሶታል። ስለዚህ እሱን መስለን እንድንመላለስ የሚለውን ሀሳብ አብረን እንመለከታለን። እንግዲህ ከዛ በፊት ግን አንድ መዝሙር ላሰማችሁና በቀጥታ ወደ ትምህርቱ እንሄዳለን። መዝሙሩም ይሄውን ነው። ሁላችሁም እንመለከተው። መጀመሪያ ፊልጵስዩስ ደግሞ እንጂ። ቁጥር 5 በክርስቶስ ኢየሱስ የነበረ ያስ ይሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። እግዚአብሔር አምላካችን ሆይ እናመሰግንሃለን። አንተ አፍቃሪ አምላካችን ምሕረትህ እጅግ ብዙ የሆነ ጌታ ስለሆንክ በዚች ምድር ላይ እኛን ለማዳን ስትል ከሰው ደረጃ በታች ወርደህ ራስን ዝቅ አድርገህ ለእኛ ታላቅ ምሳሌ ስለሆንከን ክብር ምስጋና ለአንተ ይሁን። እግዚአብሔር አምላካችን ሆይ በዚህ ሰሞን በምንመለከተው በዚህ ትምህርት ክርስቶስን መምሰል የምንችልበትን ልዩ ጸጋ እንድትሰጠን እለምንሃለሁ። ጌታ ሆይ ማንም በራሱ ስጋን አሸንፎ ያንተን ሐሳብ አድርጎ አንተን ደስ ሊያሰኝ የሚችል ሰው የለም። ነገር ግን መንፈስህ ሲያግዘን ሲረዳን ጌታ ሆይ አስደናቂ ነገር ይሆናልና በዚህ ነገር እንድትረዳን ወገኖቼንም እንድትረዳ እለምንሃለሁ። በዚህ ትምህርት ውስጥ ጌታ አምላካችን ሆይ የሕይወታችንን ለውጥ እንድናገኝ ያላወቅንህ እንድናውቅህ እንድትረዳን እለምንሃለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም። በዚህ ባነበብነው ክፍል በመጀመሪያ የምናየው ኢየሱስ ክርስቶስ ትልቅ የትህትና ምሳሌ እንደሆነን ነው። እርሱ የሚወዳደር የሌለ አምላክ ሆኖ ሳለ ከሰው ደረጃ በታች ወርዶ ራሱን ዝቅ በማድረግ አገልጋይ ሆነ። ይህንን አስተውሎ ነው ሐዋርያው ጳውሎስ በክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ያለው። እግዚአብሔርም በጌታ አምነው ላሉት ልጆቹ ያለው ዓላማ የልጁን መልክ እንዲመስሉ ነው። በሮሜ 8:29 ላይ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል። ወገኖቼ ይህ እግዚአብሔርን መምሰል የሚለው ሐሳብ አዲስና ድንገት የመጣ ነገር አይደለም። ገና ከፍጥረታችን መጀመሪያ በእግዚአብሔር ሐሳብ ውስጥ የነበረ ስለሆነ የመጀመሪያውን ሰው እግዚአብሔር ሲፈጥር በዘፍጥረት ምዕራፍ 1:26 ላይ በመልካችን እንደ ምሳሌያችን እንፍጠር አለ። ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው እኛን ለማዳን ብቻ ሳይሆን ያንን ቀድሞ ያጣነውን መልክ መልሰን እንድናገኝና እግዚአብሔርን ደስ እንድናሰኝ ነው። ከዚህም የተነሳ ሐዋርያው ጴጥሮስም በዚህ ጉዳይ ላይ ሲናገር በአንደኛ ጴጥሮስ ምዕራፍ 2:21 ላይ እንደዚህ የሚል ሐሳብ ይናገራል። በእግዚአብሔር ዘንድ ምስጋና ይገባዋል፣ የተጠራችሁለት ለዚህ ነውና፣ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል፣ ስለ እናንተም መከራን ተቀብሏል ይላል። ፍለጋውን እንድንከተል ምሳሌ ትቶልናል ይላል። እንግዲህ ይህ ትልቁ በቃ በልባችን ውስጥ ልንይዘው የሚገባ ሐሳብ ነው። እያንዳንዳችን ከየት እንደመጣን እናውቃለን። በዚህ በኤፌሶን ምዕራፍ 2:3-5 ላይ ሐዋርያው ጳውሎስ ሲናገር የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንሮጥ ነበርን፣ ከፍጥረታችን የቁጣ ልጆች ነበርን፣ ከታላቅ ፍቅሩ የተነሳ ሕይወትን ሰጠን ይላል። እንግዲህ እኛ በክርስቶስ አምነን የመለወጣችን ውጤት ይህንን ሲመስል እግዚአብሔር እኛን የጠራን ዝም ብለን ክርስቲያን ሆነን እንድንኖር ብቻ ሳይሆን ክርስቶስን መስለን ለሌሎች እንድንተርፍ ማለት ነው። እግዚአብሔርን ያየው አንድ ስንኳ የለም ይላል በዮሐንስ ወንጌል ምዕራፍ 1 ወደ ቁጥር 14 ይመስለኛል። ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ ተረከው ይላል። የጌታ የኢየሱስ ክርስቶስ ወደዚህች ምድር መምጣት እኛን ለማዳን ብቻ ሳይሆን የእርሱም ምሳሌ ተከትለን በዚህ ምድር ላይ እሱ እንደኖረ እኛም መኖር እንደሚገባን እንድናውቅ ነው። ክርስትናን ስንከተል እንዲሁ ዝም ብለን የአንድ ሃይማኖት ክፍል ተከታዮች ሆነን እንድንኖር ሳይሆን ክርስቶስን ለዓለም እንድናሳይ ነው። ክርስቶስን ለዓለም የምናሳየው ከዓለም የተጠራን ሰዎች፣ ከዓለም የወጣን ሰዎች ሆነን ያንን ሕይወት ኖረ ነው። ክርስቶስን ያላወቁና እንደ እሱ ፍቃድ የማይመላለሱ ሰዎች የእኛን ፈለግ ተከትለው እንዲሄዱ ለማድረግ ነው። ወገኖቼ ዛሬ ባለንበት ዘመን የብዙ ክርስቲያኖች ችግር የቃሉን እውቀት የማጣት ጉዳይ ብቻ ሳይሆን ያወቁትንና የተረዱትን በተግባር ላይ ያለማዋል ችግር ነው። እንደ እግዚአብሔር ሰዎች እግዚአብሔር በቃሉ ያስተማረን እንዲሁም ከሌሎች ሰዎች የተማርነው ብዙ ነገር አለ። ያወቅነውንና የተረዳነውን በስራ እስካልተረጎምነው ድረስ እግዚአብሔር በሕይወታችን ሊፈጽም ካቀደው ነገር እንጎላለን። ከእግዚአብሔር አንጻር ራሳችንን ስንመለከተው እግዚአብሔር ደስ የሚሰኝበትን ሕይወት ኖረን እንድናልፍ ያስፈልገናል። እግዚአብሔር ቃሉን አውቀን በመታዘዝ በሕይወታችን እንድንለወጥ እና እንድናድግ ይፈልጋል። ስለዚህ መጽሐፍ ቅዱስን ስናጠና ወይም ስንማር ያጠናነውን በስራ የማዋል ልምድ ይኑረን። መጽሐፍ ቅዱስን የማጥናታችን ዋና ዓላማ አእምሯችንን በቃሉ እውቀት ለማዳበር ብቻ ሳይሆን ሕይወታችንን ለመለወጥ ነው። እንግዲህ ለጥቂት ሳምንታት በሚኖረን በዚህ ጥናት ውስጥ የምናተኩረው በዚሁ በአንድ ርዕስ ላይ ይሆናል፣ ኢየሱስን መምሰል። ኢየሱስን ስለ መምሰል ስናስብ ከሁሉ አስቀድመን ፍቅሩን እናስብ። የክርስትና ሕይወት መግለጫ ፍቅር ፍቅሩ ነውና ይህ ፍቅሩ የሚገለጠው ደግሞ ከልብ በመነጨ ፍላጎት ከእግዚአብሔር ጋር በሚኖረን ህብረት ነው። ጌታ ኢየሱስን ሊፈትን ያ የህግ አዋቂ በማቴዎስ ወንጌል ምዕራፍ 22 ከቁጥር 35 እስከ 40 ከህግ ማንኛይቱ ትእዛዝ ታላቅ ናት ብሎ በጠየቀው ጊዜ የሰጠው መልስ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች። እርሷም ባልንጀራህን እንደ ነፍስህ ውደድ የምትል ናት። በእነዚህ በሁለቱ ትእዛዛት ህጉም ሁሉ ነቢያቱም ተሰቅለዋል አለው። ማለትም ተጠቃለዋል ወይም ተይዘዋል ማለት ነው። ይህንን ፍጹም የሆነ ፍቅር ለመለማመድ ደግሞ በአእምሯችን መታደስ እንድንለወጥ በፍጹም ወደ እግዚአብሔር ቀርበን መለመን አለብን። በሮሜ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ይህ ሀሳብ በተግባር ውሎ የምናየው ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 10:5 ላይ አእምሮን ሁሉ እየማረክን ለክርስቶስ እናስገዛለን እንዳለ ሐሳባችንን ከክርስቶስ ፈቃድ ጋራ እንዲስማማ ወይም ለክርስቶስ ፈቃድ እንዲገዛ ስናደርገው ነው። እንግዲህ ክርስትና በሕይወታችን ላይ ለውጥ ማምጣት አለበት። ሐዋርያት ለመጀመሪያ ጊዜ በአንጾኪያ ከተማ ክርስቲያኖች እንደተባሉ እናነባለን በሐዋርያት ሥራ ምዕራፍ 16 ላይ። ክርስቲያን የተባሉት እየዞሩ እኛ ክርስቲያን ነን ብለው በራሳቸው ላይ አውጀው አይደለም፣ ነገር ግን ኑሯቸውን፣ ሕይወታቸውን፣ ተግባራቸውን ሰዎች አይተው ኢየሱስ ክርስቶስ እና እርሱን ተከትለው የሚሄዱ ሰዎች ምን አይነት ሕይወት ይኖሩ እንደነበረ ስላወቋቸው በዛ አካባቢ ይኖሩ ከነበሩት ሰዎች ሁሉ ሕይወት የተለየ ሕይወት ስለነበራቸው ያንን ተመልክተው ክርስቲያኖች አሏቸው። በዛ ዘመን ዛሬ እግዚአብሔር ይመስገን የሚለውን እንኳ ሀሳብ ደጋግሞ አንድ ሰው ከተናገረ ወዳው ሌብል ይደረጋል፣ ጴንጤ ይባላል። ልክ እንደዚያ ያለ ስም ስያሜ ነበር የሰጧቸው። ወገኖቼ ክርስቶስን መምሰል የሚጀምረው ከራሳችን አስተሳሰብ ወጥተን በክርስቶስ ሀሳብ መመራት ስንጀምር ነው። አንድ እንግሊዘኛ መጽሐፍ ላይ ይህን ሀሳብ ሳነበው to have the mind of Christ we have to be out of our mind ይላል። ከራሳችን ነገር ውስጥ መውጣት አለብን። የክርስቶስን ለመያዝ በሱ ፈቃድና ሀሳብ ለመሄድ በሱ መንገድ ለመጓዝ የእርሱ የሆነውን በሕይወታችን ለመለማመድ የእኛ ከሆነው ውስጥ ወጥተን የእግዚአብሔር ወደ ሆነው ነገር ውስጥ መግባት አለብን። ክርስትና ከዛም ከዚህም ይዞ መጓዝ አይቻልም። ወገኖቼ ወይ ክርስቲያን ነን ወይ አይደለንም፣ ከሁለት አንዱ ነው። በዚህ በፊልጵስዩስ 2:5 ቅድም ያነበብነው ይህንኑ ሀሳብ ነው። በክርስቶስ ኢየሱስ የነበረ ይህ ሀሳብ ደግሞ በእናንተ ዘንድ ይሁን ይላል። እግዚአብሔር እንድናደርገው የሚጠይቀን የማይቻለውን ነገር አይደለም። ራሳችንን አዋርደን እኔ የኔ ከሚለው ነገራችን ተላቀን ራሳችንን ለመንፈስ ቅዱስ ስናስገዛና በመንፈስ መመላለስ ስንጀምር እግዚአብሔር እንደ ፈቃዱ መመላለስ የምንችልበትን ልዩ ጸጋ ይሰጠናል። እግዚአብሔር እኔና እናንተን ይጠራል። ስሙን ብቻ ይዘን በኢየሱስ አምናለሁ እያልን እንድንዞር አይደለም። ወይም ደግሞ በሳምንት አንድ ቀን ወደ እግዚአብሔር ቤት ሄደን ዘምረን ቃል ሰምተን እንድንወጣ ብቻ አይደለም። በእውነት ክርስትናን ኢንጆይ ልናደርግ የምንችለው በሕይወታችን ስንለማመደው ብቻ ነው። ሌሎች ኢየሱስ ክርስቶስን ማየት የሚችሉት ከእኛ አንደበት ሳይሆን ከእኛ ኑሮ ነው። በዓለም ውስጥ ካሉ ሰዎች ማለትም ኢየሱስ ክርስቶስን አዳኛቸው አድርገው ፈቃዱን እየፈጸሙ ከማይመላለሱ ሰዎች የምንለየው በኑሯችን ነው። ክርስቶስን መምሰል የሚለውንም ትምህርት ስናጠና ይህንን እንድናተኩረው ያስፈልጋል። ለውጥ እንድናመጣ የሌሎችን ሕይወት እንድንማርክ እግዚአብሔር ከእያንዳንዳችን ይጠብቃል። ጌታ ኢየሱስ ክርስቶስን አምነን በተቀበልንበት ጊዜ የእግዚአብሔር ልጆች ሆነናል። የዮሐንስ ወንጌል ምዕራፍ 1:12 ላይ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይህ እኮ ትልቅ ነገር ነው። የእግዚአብሔር ልጅ የመሆን ስልጣን፣ የአባታችን የሆነውን ነገር ሁሉ የመውረስ በተሰጠን ስልጣን ልናደርግ የምንችለው የሆነውን ሁሉ ማድረግ እንደ እግዚአብሔር ሐሳብ የሆነውን ነገር ሁሉ ልናደርግ ለዚህ ሁሉ ስልጣን ተሰጥቶናል። በዚህ በተሰጠን ስልጣን ለመመላለስና የአብን ፈቃድ ለማድረግ ግን በመንፈስ መመላለስ ያስፈልገናል። በሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። በእግዚአብሔር መንፈስ የምንመራ ከሆነን ክርስቶስን እየመሰልን ያለ ነው ማለት ነው። በእግዚአብሔር መንፈስ መመላለስ ወይም መመራት ማለት ከራስ ሐሳብ እና ፈቃድ ውስጥ መውጣት ማለት ነው። የእግዚአብሔርን ፈቃድ ለማድረግ መሰጠት ማለት ነው። የእግዚአብሔርን ፈቃድ ስናደርግ ደግሞ መልካምም ነገር እናያለን፣ በክፉም ነገር ውስጥ እናልፋለን። ምክንያቱም የእግዚአብሔር ፈቃድ ምንጊዜም እንከን አይወጣለትም። ለእኛ በጊዜው አይገባን ይሆናል። ነገር ግን ፈቃዱን እሺ ብለን ስናደርግ እግዚአብሔር የሚሰራውን ያውቃል። የእግዚአብሔርን ፈቃድ ለማድረግ የስጋን ፈቃድ ለመካድ፣ የስጋንም ፈቃድ ለመግደል እንችላለን። በሮሜ 8:13 ላይ እንዲህ የሚል ቃል አለ። ላንብብላችሁ ከጥቅሱ። እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ስራ ብትገሉ በሕይወት ትኖራላችሁ ይላል። በመንፈስ መመላለስ ከስጋ ፈቃድ ውስጥ መውጣት ወይም ደግሞ የስጋን ፈቃድ ላለማድረግ እምቢ ማለት። ስጋችን በጣም ከባድ ጠላት ነው። ሰይጣን ከውጪ የሚያቀብልለትን ሀሳብ እንደ ማግኔት ሳብ አድርጎ ያን ለማድረግ ይታገለናል። ግን ከውስጥ ለሚሰማ ለመንፈስ ቅዱስ ድምፅ ራሳችንን ስንሰጥ ስናስገዛ ያንን እምቢ የምንልበትን ጉልበት እግዚአብሔር ይሰጠናል። ስለዚህ የምናደርገውን ሁሉ ከእግዚአብሔር ቃል ጋራ መስማማቱን ለማረጋገጥ ራሳችንን ማስለመድ አለብን። ምክንያቱም በአንደኛ ቆሮንቶስ 4:6 ላይ ምን ይላል? ከተጻፈው አትለፍ የሚለውም በእኛ ትማሩ ዘንድ ይህን ስለ ራሴና ስለ አጵሎስ እንደ ምሳሌ ተናገርኩ ይላል። ሐዋርያው ጳውሎስ ነው ይህን የሚለው። ከተጻፈው አትለፍ። ታስታውሳላችሁ ጌታ ኢየሱስ ክርስቶስ በማቴዎስ 4:4 እና በሉቃስ 4:4 ላይ ዲያብሎስ በሚፈታተነው ጊዜ ዲያብሎስ ጥቅስ እየጠቀሰ ነበር። እንዳትሰናከል እግሮች እንዳይሰናከሉ ያነሷል እያለ ይጠቅስለት ነበር ተብሎ ተጽፏል። ጌታ ድል ያደረገው በምንድን ነው? እግዚአብሔር አምላክህን አትፈታተን ተብሎ ደግሞ ተጽፏል እያለ ነበር። ይህንን ድንጋይ እንጀራ አድርግ እስቲ የእግዚአብሔር ልጅ ከሆንክ ይህን በማድረግ ሊያደርግ እና ሊያሳየው ይችል ነበር። ነገር ግን ኢየሱስ ክርስቶስ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አብ በሚወጣው ቃል ሁሉ እንጂ ተብሎ ተጽፏል እያለ ድል አደረገው። ሐዋርያው ጳውሎስም በዚህ ስፍራ ላይ ከተጻፈው አትለፍ የሚለውን ከእኛ ትማሩ ዘንድ ይህን ስለ ራሴና ስለ አጵሎስ ተናገርኩ ይላል። በኢያሱ 1:8 ላይ በኢያሱ ምዕራፍ 1:8 ላይ የዚህ ህግ መጽሐፍ ከአፍህ አይለይ የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው እንዳለው ማለት ነው። ወገኖቼ እኛ የምንሆነው ወደ ውስጣችን እንዳስገባነው ነገር ነው። የዚህ ዓለም ነገር በውስጣችን ከገባ የሚወጣው የዚሁ ዓለም ነገር ነው። በአገር ቤት ትዝ ይላችሁ እንደሆነ ከክፍለ ሀገር ወደ ክፍለ ሀገር ስትሄዱ አውቶቡስ ላይ ሙዚቃ ያስቀምጣሉ እና 8 ሰዓት ሙሉ 6 ሰዓት ሙሉ በዛ ውስጥ ተጉዛችሁ ስትወርዱ ሳታውቁት ያንን ዓለማዊ ሙዚቃ ስትሉት ነው ራሳችሁ የምታገኙት። ምን ልላችሁ ነው? በተደጋጋሚ ውስጣችን የሚገባ ነገር፣ በተደጋጋሚ የምናየው ነገር ኃጢአት መሆኑ ይቀርና እንለምደዋለን። ድሮ በኢየሱስ ስም እያልን የምንገስጸው ነገር ኖርማል፣ በቃ የቀን ተቀን ሁኔታ ይሆናል። አሁን በዚህ ሀገር ስታዩ እንዲህ ያለ ነገር ነው። ርኩሰት የሚባል ነገር ምናልባት ከነጭራሹም የሚቀርበት ጊዜ እየመጣ ያለ ይመስለኛል። ስለዚህ ቃሉን በቀንም በሌሊትም አስበው፣ ቃሉን ጠብቅ፣ ቃሉን አድርግ። አንዱ ኢየሱስን የምንመስልበት ይሄ ነው። እግዚአብሔር ኃጢአት ነው ካልን ሌላ ጥቅስ ፈልገን ወይም ደግሞ በዛ አመቻችተን ያንን ለመቀበር ራሳችንን አንታገል። በመንፈስ ስንመራ ሌላው የሚሆን ነገር ምንድን ነው? ለሕይወታችን መመሪያ እናገኛለን። ጌታ ኢየሱስ ክርስቶስ በዮርዳኖስ ወንዝ ከተጠመቀ በኋላ መንፈስ ቅዱስ በአምሳለ ርግብ በሱ ላይ ካረፈ በኋላ በመንፈስ ተመርቶ ወደ ምድረ በዳ እንደሄደ እናነባለን። ሉቃስ ምዕራፍ 4 ላይ እንዲህ ይላል፣ ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ 40 ቀንን ከዲያብሎስ ተፈተነ ይላል። ጌታ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ሆኖ በዚህ ምድር ላይ በተመላለሰበት ጊዜ በመንፈስ ቅዱስ ከተመራ፣ በመንፈስ ቅዱስ ተሞልቶ የሚያደርገውን ነገር ሁሉ ካደረገ ለእኔና ለእናንተ ምንኛ ከዚህ የበለጠ ነገር ያስፈልገን ይሆን? በመንፈስ ስንመራ የስጋ ፈቃድና የዓለም ነገር የሆነው መለየት እንችላለን። ምክንያቱም ሁል ጊዜ መንፈስና ስጋ ተቃራኒዎች ናቸው። በገላትያ መልእክት ምዕራፍ 5 ላይ ሐዋርያው ጳውሎስ ጥሩ አድርጎ አስቀምጦልናል። እንዳውም በሮሜ ምዕራፍ 7 ላይም የራሱን ትግል ይናገራል። የስጋን አስቸጋሪነት ሲናገር ማለት ነው። በገላትያ 5:17-18 ላይ ከ16 ጀምሮ አነባዋለሁ። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይላል። ከዛ በኋላ የስጋንም ስራ ዝርዝር ይገልጻል። ስለዚህ ጌታ ኢየሱስን ለመምሰል አንዱና የመጀመሪያው ነገር በመንፈስ መመራት ነው። መንፈስ ቅዱስ እየተሰጠን እውነቱን እንድናውቅና ከኃጢአት እንድንርቅ ነው። በዚህ በዮሐንስ ወንጌል ምዕራፍ 16 ላይ ይህንን ጥሩ አድርጎ አስቀምጦታል። ዮሐንስ 16 ቁጥር 8 ላይ እንዲህ ይላል፣ እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለሚሄድ ከዚህም በኋላ ስለማታዩ ነው ስለፍርድ የዚህ ዓለም ገዢ ስለተፈረደበት ነው ይላል። ግልጽ ነገር ነው እዚህ ላይ የምናየው። እርሱ ያ መንፈስ በሚመጣበት ጊዜ ለይቶ ያሳየናል። ይሄ እግዚአብሔር የማይፈልገው ነገር ነው፣ ይሄ እንደ እግዚአብሔር ሀሳብ ነው የሚለውን ነገር ማለት ነው። እንግዲህ የስጋን ስራ ክደን ለእግዚአብሔር ፈቃድ መታዘዝ ይገባናል። የእግዚአብሔርን ፈቃድ ማድረግ ደግሞ የሚያስከፍለንም ዋጋ ሊኖር ይችላል። ለዚህ ነው ጌታ ኢየሱስ ማንም እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ያለው። ወገኖቼ ራሳችንን ክደን የጌታን ፈቃድ እስክናደርግ ድረስ ጌታን መከተል ሆነ በእግዚአብሔር ኃይል መሞላት አንችልም። ቃሉን ለእኛ እንደሚመቸን አድርገን ለማቅረብና ቃሉ የሚለውን ሳንን ለማመድ መናገርም ይቻል ይሆናል። ይሁን እንጂ ልባችንን ለጌታ ሰጥተን ትኩረታችንን በእርሱ ላይ አድርገን የእርሱን ፈቃድ እስክናደርግ ድረስ በእኛም ሆነ በሌሎች ሕይወት የምናመጣው ለውጥ የለም። ከሌሎች ጋር ባለን ግንኙነት እውነተኛውን ፍቅር መለማመድ አንችልም። የጌታን ስራ በመካከላችን በሰዎች ሕይወት ለውጥ ሲያመጣ አይታይም። ስለዚህ በእርሱ ስንኖር በፍቅር ስንመላለስና በብርሃን ስንኖር ጌታ ኢየሱስ ያደረገውን ስራ እኛም እንሰራለን። በዮሐንስ ምዕራፍ 15 ከአምስት እስከ 11 ድረስ ያለ እኔ ምንም ልታደርጉ አትችሉም ይላል። ያለ እኔ ምንም ልታደርጉ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም እና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ፣ ይሆንላችሁማል ይላል። የተቀረውን ቁጥር አንብቡት እስከ ቁጥር 11 ድረስ ያለውን። ስለዚህ እንግዲህ በዚህ መሰረት የስጋን ስራ ክደን ለእግዚአብሔር ፈቃድ መታዘዝ ይኖርብናል። የእግዚአብሔርን ፍቃድ ማድረግ ደግሞ ቅድም እንዳልኳችሁ ነው፣ የምንከፍለው ዋጋ ሊኖር ይችላል። ይሁን እንጂ በምላሹ ደግሞ የምናገኘው ዋጋ አለ። እግዚአብሔር በእኛ ህይወት ውስጥ የራሱን ስራ እሱ ራሱ በእኛ መስራት ይጀምራል። እርሱ በእኛ ሲሆን በክርስቶስ ብቻ ሊከናወን የሚችለውን አስደናቂ ነገር እንኳ ማድረግ እንችላለን። ለዚህ ጥሩ ምሳሌ የሐዋርያትን ህይወት ማየት ነው። ለሶስት አመት ከእርሱ ጋር በተመላለሱበት ጊዜ እለት እለት ጌታ ኢየሱስ ክርስቶስ የሚያደርጋቸው ነገሮች ያዩ ነበረ፣ ትምህርቱን ይሰሙ ነበረ፣ የራሱን ህይወት ይመለከቱ ነበረ። ስለዚህ በቃልም በተግባርም ከእነርሱ ጋር ሆኖ ካስተማራቸው በኋላ ሲለያቸው አብ የሰጠውን ተስፋ እስኪቀበሉ ድረስ ከኢየሩሳሌም እንዳይወጡ አሳስቧቸው ሄደ። ከዛ በኋላ ነው በህይወታቸው ታላቅ ለውጥ የሆነው። ልክ እሱ ያደርግ የነበረውን ነገር ማድረግ የጀመሩት መንፈስ ቅዱስ በሙላት በእነርሱ ላይ ካረፈ በኋላ ነው። ወገኖቼ ጌታ ኢየሱስ በሰው ህይወት የሚከሰቱትን በሽታዎች ሁሉ ይፈውሳል። ኢየሱስን የምንከተል ከሆነና ስለ እርሱ የምንናገር ከሆነ ክርስቶስ ፈዋሽ መሆኑንም ሳንናገር ሳንናገር ማለፍ የለብንም። አምነን የምንናገረው በተግባር ሲሆን አስደናቂ ነገር እናያለን። ወንጌል በሰው ህይወት ላይ ለውጥ የሚያመጣው እንደ ቃሉ የተጻፈው ነገር እየሆነ ሲታይ ነው። በማርቆስ 16 ከ16 እስከ 15 ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገልም መርዝ ቢጠጡ አይጎዷቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ ይላል። እንግዲህ ክርስቶስን መምሰል ከሚሰጠን ነገር አንዱ ይሄ ነው። በሕይወታችን እነዚህን ነገሮች ስንለማመድ የሚዳሰስ የሚጨበጥ ነገር በዓለም ያሉትም ስለሚያዩ ይህን አስደናቂ ጌታ ለመፈለግ ይመጣሉ። ወገኖች፣ ዛሬ ዓለም እኛን ትጠብቃለች። የክርስቶስን ሕያውነትና አዳኝነት እኛ ለዓለም ልናሳይ ተጠርተናል። በክርስቶስ ማመናችን ብቻ ሳይሆን እርሱ በእኛ እንዳለ በተሰጠንም ስልጣን ተጠቅመን ለዓለም ማሳየት አለብን። ከሐዋርያቱ ከመለየቱ በፊት በማቴዎስ ወንጌል ምዕራፍ 28 ቁጥር 18 እስከ 20 ድረስ ባለው ክፍል ላይ ስልጣን ሁሉ ተሰጠኝ አለ። እነሆ ስልጣንን ሰጠኋችኋል። ያ ስልጣን በዚህ በማርቆስ ምዕራፍ 16 ላይ የተጠቀሰውን ነገር የማድረግ ስልጣን ነው። በሽተኞችን የመፈወስ ስልጣን፣ አጋንንትን የማውጣት ስልጣን፣ ሙታንንም እንኳ የማስነሳት ስልጣን። ስለዚህ ይሄ ክርስቶስን መምሰል የሚለው ትምህርት ቀላል ነገር አይደለም። ዓለምን ልናሸንፍ የምንችለው በዛ መንገድ ብቻ ነው። በተለይም በዚህ በመጨረሻው ዘመን የመጨረሻውን ዘመን ምልክት እያየን ባለንበት በዚህ ዘመን በቁርጥ ከልብ በሆነ ውሳኔ ይህንን ጌታ ለመከተል እያንዳንዳችን ልንነሳ ይገባናል። ወገኖቼ፣ ኢየሱስን መምሰል የምንችለው እርሱ የሰውን ስጋ ከለበሰ በኋላ በሰዎች መካከል ሆኖ የኖረውንና የፈጸመውን አስደናቂ ስራ ለሰዎች ልናሳይ ነው። መቼም እኛ ጌታን አግኝተን መዳናችን ትልቅ ነገር ነው። ክርስትና ግን በዚህ ብቻ የሚያበቃ ነገር ሳይሆን እግዚአብሔር በእኛ ሕይወት ሊፈጽም የፈለገው ነገር ፈጽመን መገኘት ይጠበቅብናል። ጌታ ኢየሱስ ክርስቶስ እግዚአብሔርን ለዓለም ሁሉ እንዳሳየ እኛም ደግሞ እግዚአብሔርን ለዓለም ልናሳይ ዓለምን ለማዳን በክርስቶስ በኩል እግዚአብሔር ያደረገውን ሄደን ልናሳይ ተጠርተናል። ክርስቶስ ዓለምን ድል እንዳደረገ የድል አድራጊ ሕይወት እንድንኖር ተጠርተናል። ዝም ብለን ስጋ ደካማ ነው እያል ምክንያት በመስጠት መጓዛችን ያብቃ። ስጋማ ምን አጠፋ? ስራውን እየሰራ ነው ያለው። እኛንን እሱን ድል ልናደርግ ክርስቶስ በሰጠን ኃይል መጠቀም ያለብን። እያንዳንዱ ክርስቲያን ክርስቶስን ከመሰለ ወደ ዓለም ሄዶ ዓለምን ሊለውጥ ተጠርቷል። እንግዲህ ሂዱ አዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው በማለት ለደቀ መዛሙርቱ ስልጣን ሰጥቷል። ይህ ስልጣን ለእነሱ ብቻ አይደለም፣ ለእኔም ለእናንተም የተሰጠ ስልጣን ነው። ወገኖቼ እግዚአብሔር በቃሉ እንድናደርግ የሚያዘንን በእምነት ለማድረግ ስንነሳ እርሱ ራሱ የተናገረውን ከፍጻሜ ያደርሳል። ብቻችንን አይደለንም። እነሆ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነው ያለን። እኔና እናንተ ክርስቶስን ለመምሰል ታጥቀን ስንነሳ መንፈሳዊ ፍሬን እያፈራን የድል አድራጊዎችን ሕይወት መኖር እንጀምራለን። በዛ ጊዜ አእምሮን ሁሉ የሚያልፈው የእግዚአብሔር ሰላምና ደስታ ሁለንተናችንን ይቆጣጠራል ይጠብቃልም። ይህን ሀሳብ በፊልጵስዩስ 4:7 ላይ ታገኛላችሁ። እያንዳንዱ ክርስቲያን በነፍስ ወከፍ ክርስቶስን ሊመስል ተጠርቷል። ክርስቶስንም የሚመስለው በፍቅሩና በክርስቲያናዊ ተግባሩ ነው። ጌታ ኢየሱስ በዚህ ምድር ላይ በነበረበት ጊዜ ለሚያቸው ሰዎች ሁሉ ያዝን ነበር። ሰው ሊቀርባቸው ያልቻለውን ሊፈቀሩ ያልተገባቸውን ያፈቅር ነበር። እያንዳንዳችን ከየት እንደተጠራን ስናስብ ይህ ነገር እውነት መሆኑን እንመሰክራለን። በሮሜ 5:6 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል። ገና ደካሞች ሳለን ገና በድቅድቅ ጨለማ ውስጥ ስንመላለስ ስለ ኃጢአታችን ሞተ ይላል። ይህም እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ይላል። ወረድ ብላችሁ ታረቁ 8 ላይ መጽሐፍ ቅዱስ ክርስቶስን መምሰል እንደምንችል ይናገራል። ክርስቲያኑም ህብረተሰብ በሆነው አጋጣሚ ከፍተኛ ትኩረት የሰጠው ነገር ቢኖር ክርስቶስን መምሰል የሚለውን ጉዳይ ነው። ብርቱ የሚባሉም ደካሞችም የሆኑ ሁሉም ከሚናገረው አንዱ ዋናው ነገር ይኸው ክርስቶስን የመምሰል ክርስቶስን ምሰሉ የሚለው ጉዳይ ነው። ይሁን እንጂ ክርስቶስን ለመምሰል የሚተጉ ጥቂት ሰዎች ቢኖሩ ነው። ድንገት አንድ ሰው መጥቶ አሁን ክርስቶስን መምሰል ትችላለህ ቢላችሁ የብዙዎቻችሁ መልስ አዎ በቲዮሪ ይቻላል፣ በተግባር ግን የማይቻል ነው ትሉ ይሆናል። ክርስቶስን የመምሰል ጉዳይ የማይቻል የማይታሰብ ነው፣ ምክንያቱም ስጋ ደካማ ስለሆነ። ልንል እንችል ይሆናል። ነገር ግን እንዲህ ብለን ከመደምደማችን በፊት እግዚአብሔር በቃሉ ክርስቶስን እንዴት መምሰል እንደምንችል ያስተማረውን እናያለን። በዚህ በአንደኛ ጢሞቴዎስ 4:7-8 ላይ ሐዋርያው ጳውሎስ ስለዚህ ጉዳይ የተናገረው ነገር አለ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶች ሴቶች ጨዋታ ከሚመስል ተረት ራቅ። ምን ማለት ነው? ከማይረባ ቁም ነገር ከሌለበት እግዚአብሔርን ከሚያሳዝን ነገር ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና፣ እግዚአብሔርን መምሰል ግን ያው አሁንና የሚመጣው ህይወት ተስፋ ስላለው ለነገር ሁሉ ይጠቅማል ይላል። እንዴት ደስ ይላል! ሐዋርያው እዚህ ላይ ሰውነትን ለስጋዊ ነገር ማስለመድ አይጠቅምም አላለም። ይጠቅማል፣ ግን ቴምፐራሪ ነው፣ ጊዜያዊ ነው። እንዳውም ሰውነትን ለስጋዊ ነገር ለማስለመድ የሰው ልጅ የተባለው ሁሉ አብዛኛውን ጊዜውን የሚያጠፋው በሱ ላይ ነው። ወገኖቼ በዚህ ምድር ላይ ኑሯችን ከዘላለም አኳያ ካላየ ነው እንዲሁ ጊዜያችንን ማባከን ይሆናል። እግዚአብሔርን መምሰል ግን አሁን ባለንበት በዚህ ምድር ለዚህ እንኳን ምድር ኑሮ የሚጠቅም ነገር አለው። ብዙ ሰዎች ክርስቲያን መሆን ማለት መታሰር፣ እንደው ሀዘን ውስጥ መግባት ይመስላቸዋል። ክርስቲያን መሆን ማለት እንደዛ መሆን ማለት አይደለም። ክርስቲያን መሆን ማለት በዚህ ምድር ላይ የእግዚአብሔርን ፈቃድ እያደረጉ የራስንም ሕይወት ጠብቀው የሌላውንም ሰው ሕይወት በመጠበቅ ለራስም ጠቅመው ለሌላም የሚጠቅም ነገር በማድረግ ማለፍ ማለት ነው። ለዚህ ነው ጳውሎስ ሲናገር ማለት ያሁንም የሚመጣውም ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል አለ። በዚችም ምድር ክርስቶስን መስለን መመላለስ ይጠቅማል። ሰው በዚህ ምድር ላይ ጥረትና ጥንቃቄ የሚያደርገው ለስጋው ነው። በተለይ በዚህ ሀገር በደንብ የተለመደ ነገር አለ፣ ፊዚካል ፊትነስ የሚሉት ነገር አለ። ይጠቅማል፣ ግን ጊዜያዊ ነው። ለስጋችን ፊትነስ የምንተጋውን ያህል ለመንፈሳዊ ፊትነስም መትጋት ያስፈልገናል ነው ባጭሩ። በዚህ ምድር ላይ ከምንለፋበት ሁሉ ለዘለቄታ ያለው መንፈሳዊ ፊትነሳችንን ስንጠብቅ ነው። ትርፍ ያለው ነገር የምናገኘው ይዘን ልንሻገር የምንችለው የሚኖረን ያኔ ነው። የጊዜውን ብቻ እያሰብን የዘላለሙን እንዳንጥል ይገባናል። ለአንድ ክርስቲያን በዚች ምድር ላይ የእግዚአብሔር ስም ክርስቶስን የሚመስል ከመባል የበለጠ ደስ የሚያሰኝ ነገር የለም። በዚህ ምድር ላይ ያለን ሰዎች በብዙ ነገር ልንታወቅ እንችላለን። በአገልግሎታችን የታወቅን ልንሆን እንችላለን። በታላላቅ ስራዎቻችን የታወቅን ልንሆን እንችላለን። ባለን ሀብት ልንታወቅ እንችላለን። በእውቀታችን ልንታወቅ እንችላለን። ሆኖም የእግዚአብሔር ሰው ባንባል ባንሆን እግዚአብሔራዊ ባህሪ በሕይወታችን ውስጥ ባይታይ ምን ዋጋ አለው? ይህንን ሀሳብ በመጽሐፍ ቅዱስ ውስጥ ብዙ ተጠቅሶ አናየውም። እግዚአብሔርን መምሰል ወይም እግዚአብሔራዊ ባህሪ የሚባለውን በተለይ በአዲስ ኪዳን ጥቂት ተጠቅሷል። ይሁን እንጂ መላውን መጽሐፍ ቅዱስ ስንመለከት የሚያስተምረው እግዚአብሔርን ስለ መምሰል ነው። ከመጀመሪያ ከዘፍጥረት መጽሐፍ ምዕራፍ አንድ ጀምራችሁ እስከ ራእይ ይህን ነው የምታዩት። ሰው ራሱ የሰውን አፈጣጠር ስትመለከቱ በመልካችን እንደ ምሳሌያችን እንፍጠር አለ ይላል ዘፍጥረት 1:26 ላይ። ትንንሽ እግዚአብሔሮች ወገኖች እንሆናለን ማለት አይደለም። የእግዚአብሔር ባህሪ በእኛ ውስጥ እንዲታይ ከእግዚአብሔር ጋር ኮሙኒኬት እንድናደርግ እሱ ሊመራ በእኛ ልብ ውስጥ ማደሪያ አግኝቶ ከእኛ ጋር ሊሆን ለዚህ ነው እግዚአብሔርን ለመምሰል ራስክን አስለምድ የሚለው። ይህ ሀሳብ ጠቅላላው መጽሐፍ ቅዱስ አጠቃሎ የያዘ ሀሳብ ነው። ክርስቲያን ሁሉ እግዚአብሔርን ቢመስል እንዴት ያለ አስደናቂ ነገር ነው የሚሆነው። ዛሬ በዓለም ላይ የምናየው ይህ ሁሉ ትርምስ መልኩ በተለወጠ ነበር። ሐዋርያው ጳውሎስ በዚህ አነጋገሩ መሰረታዊ የሆነውን የክርስትናን ሕይወት አኗኗር በአጭሩ አስቀምጦልናል። የጳውሎስ ጥረት ቀድሞ ስንፈጠር ወደ ነበርንበት ተመልሰን የፈጣሪያችን ባህሪ እየተለማመድን እንመላለስ የሚል ነው። ሰው እግዚአብሔርን የሚመስልበትን መልኩን ያጣው ኃጢአትን በሕይወቱ ማስተናገድ በጀመረበት ሰዓት ነው። ስለሆነም ያንን ኃጢአት ያበላሸውን መልክ መልሶ ለማግኘት ኢየሱስ ክርስቶስ ወደ ምድር መጥቶ የሰውን ስጋ ለበሰ። በሰው ምትክ ኃጢአተኛ ሆኖ በቀራኒው መስቀል ላይ በመሞቱና በሶስተኛ ቀን በመነሳቱ ከዘላለም ሞት አዳነን። እርሱ ለሰው ልጆች ካደረገው ታላቅ ነገር የተነሳ ሰው ሁሉ የኃጢአቱን ይቅርታ አገኘ። እንግዲህ ክርስቶስን የመምሰል ምስጢር ይሄ ነው። ጌታ ዛሬ ለሁላችንም እረፍት ሆኖልናል። ስለዚህ እንደ እግዚአብሔር ሰዎች ጌታ ያደረገልንን በማሰብ ኢየሱስ ክርስቶስ ስለ ኃጢአታችን በመሞቱ እኛም ኃጢአታችንን ተናዘን ጌታን በመቀበላችን በድል መመላለስ ችለናል። በእግዚአብሔር ቸርነትና በእግዚአብሔር ጸጋ ስጋዊ ምኞታችንን ኃጢአትንም እንቢ ብለን ራሳችንን ለእግዚአብሔር በማስገዛት ብንመላለስ በድል እንድንራመድ እግዚአብሔር ያስችለናል። ኃጢአትን እኛ እንቢ ካላል ከኃጢአት ወጥመድ ልንላቀቅ አንችልም። ኃጢአትን እንቢ በምንልበት ጊዜ ራሳችንን በመግዛት በቅድስናና በጽድቅ መመላለስ እንችላለን። በቲቶ ምዕራፍ 2 ላይ ከቁጥር 11 እስከ 13 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ይሄ ዛሬ ያለነውን ሰዎች የሚመለከተን ጉዳይ ነው። ለእኛም አፕላይ የሚያደርግ ነገር ነው። ከእግዚአብሔር ዘንድ ሁሉ ነገር ተስተካክሎ ተሰጥቶናል። ሰዎችን ሁሉ የሚያድን ለሰው ሁሉ የሚበቃ የእግዚአብሔር ጸጋ ተገልጿልና ሐዋርያው ስለ ተሰጠው ስራ ሲገልጽ በቲቶ 1:1 ላይ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ ይላል። እንዲያውቁ የተላከ እያለ ስለ ራሱ ይናገራል። እንዲሁም በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1:2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመና፣ ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። እግዚአብሔርን በመምሰልና በጭምትነት በሰላም ማለት ነው። ጸጥ ዝግ ብለን እንድንኖር ምንድን ነው የሚያስፈልገው? ጸሎት ያስፈልጋል ይላል። ይህ ጸሎት ደግሞ ለሰዎች ሁሉ እንዲደረግ እመክራለሁ ይላል። አስቀድመን ለራሳችን፣ ከዛ በኋላ ለሰው ሁሉ፣ ለመንግስታት፣ ለመሪዎች። ታውቃላችሁ አመፀኛ መሪ በአንድ ምድር ላይ ሲነሳ ህዝብ ሁሉ ነው የሚሰቃየው። ስለዚህ እነዚህንም እንኳን እንዲቆጣጠር እግዚአብሔር እኔና እናንተ ተግተን ልንጸልይ ይገባናል። እግዚአብሔርን መምሰል የምንችለው እግዚአብሔርን ስንፈልግ ነው። እግዚአብሔርን ከምፈልግበት ነገር አንዱ ቃሉን ማጥናት፣ እንደገና መጸለይ። ቃሉን ስናጠና እግዚአብሔር በቃሉ ይናገረናል። ስንጸልይ እኛ ወደ እግዚአብሔር እንናገራለን። እግዚአብሔር እናመሰግናለን። ፍላጎታችንን እናቀርባለን። ኃጢአታችንን እናዘዛለን። ጳውሎስ በዚህ ጉዳይ ላይ እመክራለሁኝ ይላል። በዚህም ስፍራ የምናየው ሐዋርያው እንዴት እግዚአብሔርን መምሰል እንዳለብን ለማስረዳት የጻፈውን ነው። ለመንግስት ሹማምንትና ባለስልጣን መጸለይ ያለብን በሰላም የተሞላ ጥሩ ጸጥ ያለ ኑሮ እንድንኖር ነው። በተጨማሪም በቅድስናና እግዚአብሔርንም በመምሰል መኖር የምንችለው እግዚአብሔር ከኛ የሚጠብቅብንን በታማኝነት ስንወጣ ነው። ወገኖቼ ሌላ ምንም አቋራጭ መንገድ የለም። የቅድስና ኑሮ ለመኖር በጸሎት መትጋት ይኖርብናል። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ጊዜ ቀኑን ሙሉ ሲያስተምር፣ ሲፈውስ፣ የተራቡትንም ሲያበላ ይውልና ሌሊት ደግሞ እንዲሁ ሲጸልይ የሚያድርበት ጊዜ ነበረ። ወገኖቼ እግዚአብሔርን መምሰል በዚህ ምድር ላይ ላለን ጥያቄ ሁሉ መልስ ነው። የሰው ልጅ ራሱን እግዚአብሔርን ለመምሰል እስካልሰጠና በዚያ መኖር እስካልቻለ እውነተኛ የሆነውን ሰላም፣ እውነተኛ የሆነውን ደስታ ሊያገኝ አይችልም። ደስታ፣ ሰላም ዝም ብሎ የተለመደውን ክርስቲያናዊ ተግባር በማከናወን አይመጣም። የሰው ሁሉ የውስጥ ጥማት ሊረካ የሚችለው ነፍሱ ፈጣሪዋን ስታገኝ ነው። አሜን፣ እሺ፣ አንተ ጌታዬ ነህ ነፍሳችን ብላ እጇን ለእግዚአብሔር ስትሰጥ አስደናቂ ነገር ይሆናል። እግዚአብሔርን መምሰል ከጊዜያዊውና ከጠፊው ነገር ተላቆ ከዘላለሙ ጋራ መያያዝ ነው። ለዚህ ነው ጳውሎስ ቅድም ባነበብነው ጥቅስ ላይ በአንደኛ ጢሞቴዎስ ምዕራፍ 4:7 ላይ እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል ያለው። ወገኖቼ ቀኑ በደጅ ነው ያለው። ጌታ የሚመጣበት ጊዜ በደጅ ነው ያለው። እሱን ልንመስል የምንችልበትም ነገር ሁሉ ሰጥቶናል። ይህንን አላወቅኩም ነበር ልንል አንችልም። ሐዋርያው ጴጥሮስ ወደፊት ሊሆን ያለውን ሲያስብ በሁለተኛ ጴጥሮስ 3:10-12 ላይ እንዲህ ይላል፣ የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያ ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በታላቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገ ሁሉ ይቃጠላል ይላል ሐዋርያው። በዚህ ስፍራ ላይ ሊያስጠነቅቀን ሊያስተላልፍም የፈለገው ቁም ነገር አንድ ቀን ሁሉም ነገር ሊጠፋ ተጠብቋል። ስለሆነም በእኛ በኩል ራሳችንን በቅድስና እየጠበቅን እግዚአብሔርን በመምሰል ልንኖር ይገባናል የሚለውን ሀሳብ ነው። አንድ ቀን ይጠቃለላል። የዛ የአይን ምስክሮች ባንሆን እኛ አስቀድመን ልንጠራ እንችላለን።